አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ
ክፍል 14ን አስተምተን የተቀላላ ትግስታችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት
ክፍል 14 ከጀማሉ ጋር ጥያቄውና ፎቶ ማንሳቱ ተጠናቀቀ። ፋሰሳ መሐመድ ተያዘ። ለመሐመድ ጀማሉ እንዲህ ይላል። መሐመድ የተባለው ልጅ ከተያዘ በኋላ ጀማሉ ነው የተቆመብን ብለው መናገራቸውን ሰምቻለሁ። ልጁን እኔ ያየሁት እስር ቤት ነው። ከዚያ በፊት አላውቀውም። የዚህ ከተማ ልጅም አይደለም። እነሱ ጀማሉ ነው የተቆመብን ያሉት እርስ በርስ ለማጋጨትና እኛን አስረድተው የሚፈልጉትን ለማግኘት ነው ይላል። የኦፕሬሽኑ ቀን መሐመድ ከተያዘ በኋላ ምርመራ ተደረገበት። ያረፈበት ቤት ሲፈተሽ መታወቂያው ተገኘ። የጋርም ነዋሪ ነው። ስሙ ደመላሽ ሙላት ይባላል። ካድሬው ስምህ መሐመድ ነበር አይደለ? አለው። በቅርብ የወጣልኝ ስም ነው። ዋናው ስም ማን ነው? ደመላሽ። ስንተኛ ክፍል ነህ? ሰባተኛ ክፍል ተማሪ ነኝ። በምንድን ነው የምትደራደሩት? እናቴ ጠላ ነጋዴ ነች። ካድሬዎቹም አመኑት። መታወቂያው ላይ ያለው ስም ትክክል ነው። እሱም በቁጥጥር ስር ስለዋለ ችግር አልነበረውም። ነገር ግን ለደመላሽ ማጣራት ፈለጉ። ጓደኛው በኦፕሬሽኑ ላይ ሞቷል። ካድሬዎቹ የሁለቱንም መታወቂያ ይዘው ወደ ይርጋለም ሄዱ። ደመላሽ በጥብቅ ይፈለግ ስለነበር ቤተሰቦቹንም ይዘው ማጣራት አለባቸው። የደመላሽ የቤት ቁጥር 345 ነው። መታወቂያው ላይ የተመዘገበውም እንደዛው ነው። 345 የቤት ቁጥር ትክክል መሆኑን ማረጋገጥ ፈለጉ። ሁለት ጊዜ ተታለዋል። የመጀመሪያው ልጅ ሲፈለግ የቤት ቁጥሩ ፖሊስ ጣቢያ ሆኖ ተገኘ። ሁለተኛው ሰው ደግሞ ማዘጋጃ ቤቱን ነበር ያስመዘገበው። አሁን የደመላሽን ማወቅ ይፈልጋሉ። ቤተሰቦቹን መያዝ ፈለጉ። ወደ ስፍራው አመሩ። ከሻሸመኔ የሚሄደው ታጣቂ ቡድን ይርጋለም ሲደርስ በተደጋጋሚ ይሸወዳል። አሁን ደግሞ ምን እንደሚገጥማቸው እየጠበቁ ነው። ደመላሽ እንኳን አይሸውዳቸውም፣ ምክንያቱም በቁጥጥር ስር ውሏል። ታጣቂዎቹ ወደ ይርጋለም ደረሱ። 345 የቤት ቁጥርን አገኙት። በእርግጥም መኖሪያ ቤት ነበር። ቤቱን ከበቡትና አንኳኩ። የቤቱ ባለቤት በሩን ከፈቱ። ከታጣቂዎቹ ጋር ሰውየው ተፋጠጡ። መሳሪያ ስለተወደረባቸው ግራ ገብቷቸዋል። አቶ ሙላቱ እርሶ ነዎት? አሏቸው። አይደለሁም። ሙላቱ አይደሉ? ኧረ ተሳስታችኋል። አንዳንድ ጊዜ ተፈላጊ ሰዎች ለማምለጥ ሲፈልጉ የጠራችሁት ስም የኔ አይደለም በሚል ይክዳሉ። እኚህም ሰው በዚህ የተነሳ ነው የተጠረጠሩት። የቤት ቁጥሩ ትክክል ነው። ምናልባት ልጃቸው ያልተያዘ መስሏቸው ለማስመለጥ ፈልገው ይሆናል። እንደገና ጠየቋቸው። ስሞ አቶ ሙላቱ ነው? አይደለሁም አልኩህ። ልጅዎን እኮ በቁጥጥር ስር አውለነዋል። የትኛው ልጅን? ደመላሽን ነዋ። ደመላሽ የቱ? የእርሶ ልጅ። እኔ ደመላሽ የሚባል ልጅ የለኝም። እርግጠኛ ነው? ነገርኳችሁ። እንግዲያውስ ልጆን እናሳዩታለን። ሰውየው ሊያታልሉ ፈልገዋል ወይም ጊዜ ገዝተው የልጃቸውን ዶክመንት ሊያሸሹ አስበዋል ብለው ስለገመቱ በቁጥጥር ስር አዋሏቸው። ደመላሽ ከሻሸመኔ እስር ቤት በከፍተኛ ጥበቃ ታጅቦ ወደ ይርጋለም ተወሰደ። ሰውየው ሊጋለጡ ነው። እሳቸው ወዳሉበት ክፍል ወሰዱት። ሁለቱም ፊት ለፊት ተቀመጡ። ስለ ሁኔታው ለደመላሽ አልነገሩትም። አባትህን ሰላም በላቸው አሉት። የማን አባት? ያንተን ነዋ። የት አለ? እኚውልህ። ሰውየውና ደመላሽ አይተዋወቁም፣ አባቱም አይደሉም። እሳቸው በከተማው የታወቁና የፍርድ ቤት ዳኛ ናቸው። መስከረም 30 እና ጥቅምት 15 ቀን 1970 ዓ.ም በወጣው ፖሊስና እርምጃው ጋዜጣ ላይ ለጉዳዩ ተዘርዝሮ ደመላሽ ለምን የእሳቸው ቤት ቁጥር ለመጠቀም እንደፈለገ ተጠይቆ ሰውየውን በአይን እንደሚያውቃቸው ገልጾ የቤት ቁጥራቸው ለምን መጠቀም እንደፈለገ ግን ለመናገር ፈቃደኛ ያለመሆኑን ጋዜጣው ጠቅሷል። ትክክለኛውን ቤተሰቦቹን ማግኘት አለባቸው። ስለዚህ ልጅና ቤተሰብ በደንብ ማጣራት ፈለጉ። ፎቶውን ለተለያዩ ሰዎች አሳዩ። አንዳንዶቹ በመስክ እንደሚያውቁት ግን ስሙ ማን እንደሆነ እንኳን እንደማያስታውሱ ተናገሩ። አንድ ሰው እንደሚያውቀው ለመርማሪዎች ገለጸ። ትክክለኛ ስሙን አያስታውሰውም። ነገር ግን እናቱን እንደሚያውቃቸው ለምርማሪዎቹ ነገራቸው። እናትየው ካሉበት እንዲመጡ ተደረገ። ስማቸው ሀገሬ ሆርሴ ነው። መርማሪው ሰላምታ ከሰጠ በኋላ ልጅሽ የት እንዳለ ታውቂያለሽ? የትኛው ልጅ? ደመላሽ። ደመላሽ? አዎ፣ እኔ ደመላሽ የተባለ ልጅ የለኝም። ለምን ተዋሻለሽ? አልዋሸሁም። አንቺንም እንግራፍ እንዴ? ለምኑ? ለማዋሸትሽ። ነገርኳችሁ፣ ደመላሽ የሚባል ሰው አላውቅም። ስንት ልጆች አሉሽ? 9። ስማቸውን ንገሪኝ። ዘረዘረችላቸው። ከእነርሱ ውስጥ ደመላሽ የሚባል ስም አላገኘም። ጥቆማውን የሰጣቸው ሰው ተሳስቷል ማለት ነው። ወደ ሁለተኛው ማጣራት ሄዱ። ፎቶውን አስመጡ። ለእናትየው እያሳዩ ይህን ታውቂዋለሽ? አለ። አዎ። ማን ነው? የኔ ልጅ ነው። ታዲያ ደመላሽ ማለት ይሄ አይደል? ስሙ ደመላሽ አይደለም። ማን ነው? እናትየው የልጁን ስም ተናገረች። ሰይፉ እሸቱ ነው። ስሙና ማንነቱ ከታወቀ በኋላ ጥያቄው ቀጠለ። እናትየው ማልቀ ጀመረች። መርማሪው ሰሞኑን አግኝተሽዋል? አላየሁትም። እቤት አይመጣም? ጠፍቷል። መቼ? አሰሳ ሲደረግ በአጥር አመለጠ። ለምን? ይዙኛል ብሎ ፈርቶ። ለምን ፈራ? እሱን ምንም ነገር ውስጥ የለበትም። አሁን የት እንዳለ ታውቂያለሽ? አላውቅ። ተይዟል። የት? አታውቂም ወይስ እየቀለድሽ ነው? አላውቅም። ቤትሽን እንፈትሻለን። ምን አደረው? አንቺ ጋር ገንዘብ ልኳል? ለኔ? አዎ። የምን ገንዘብ? ከባንክ የዘረፈውን። የምን ባንክ? እሱን እንነጋገርበታለን። የእናቱን ጉዳይ ለሚመለከተው ወገን አስተላለፉና ሌላ ነገር መፈለጉ ተያያዙ። ደመላሽ በሚለው ስም መታወቂያ የሰጠው ማን ነው የሚለውን ማጣራት ተጀመረ። ወደ ተጠቀሰው ቀበሌ ሄዱ። ቅጹን የሞላው ሰው ተመስገን ሚናሞ ይባላል። እሱ ሲጠየቅ ደመላሽ ሙላቱንና አየለ ገብሬን እንደማያውቃቸው፣ ማህተሙና መታወቂያው የቀበሌው መሆኑን ነገር ግን እሱ እንዳልሞላው አስረዳ። ካድሬዎቹና መርማሪዎቹ የቀበሌውን ተመራጮች ሰበሰቡና ጉዳዩ ሳይነገራቸው አየለ ገብሬና ደመላሽ ሙላቱ ብለው እንዲጽፉ ወረቀት ተሰጣቸው። ሁሉም ተመራጮች የታዘዙት መሰረት አደረጉ። ታውቂያው ላይ ያለው የእጅ ጽሑፍ የማን እንደሆነ ይጣራል ተባለ። ግን ሳይገኝ ቀረ። የሻሸመኔ ባንክ ኦፕሬሽን ጭራ ያለው ይርጋለም ከተማ ነው ብለው ካድሬዎቹ ገመቱ። እናም ጭራውን ከያዙ ሁሉንም በማደን የቀረውን ገንዘብና የኢሃፓን ሴል እንሰብራለን ብለው አሰቡ። ተንቀሳቀሱ። ሰይፉን ወደ አዲስ አበባ ይዘው ሄዱ። ኦፕሬሽኑ ላይ የተሳተፉት አብዛኛዎቹ ኳስ ተጫዋቾች ናቸው። ይርጋለም፣ ካሳ ከዲላ ተሰባስበው ስራው ውስጥ ገብተዋል። እሸቱ ከአየለ ገብሬ ጋር አብሮ ነበር። አየለ ገብሬ በእለቱ ተገደለ። ያኛው ተያዘ። ነገር ግን ፖሊስ ጣቢያ ሊደርስ ሲል ከመኪና ዘሎ በመውረድ አመለጣቸው። በጥይት ተመቷል። ግን ከመሮጥ አላገደውም። እንደያዙት መኪና ላይ ጫኑት። ወዲያውኑ ኪሱን ፈትሸውት አንድ ብርና መታወቂያ አግኝተው ነበር። እሸቱ ሲያመልጣቸው ከፍተኛ ኃላፊነት ውስጥ እንዳለ ተገንዝበው ወደ ቤተሰቦቹ ሄዱ። እሱን ባያገኙት እንኳ ቤተሰቡን በማሰር እሸቴ እጅ ቢሰጥ ያደርጋሉ። በወቅቱ እሸቴ ከባንክ የወጣ ገንዘብ ደብቆ ካመለጠ በኋላ ገንዘቡን ይዞ መስወር ፈልጓል የሚል አመለካከት አደረባቸው። እናም እሱን በአስቸኳይ መያዝ ነበረባቸው። በወቅቱ ደግሞ ቤተሰቡን አግቶ ተፈላጊውን ሰው መያዝ የተለመደ ዘዴ ነበር። እሸቴን ጉዳይ ቶሎ ለመጨረስ በአፋጣኝ ወደ ይርጋለም አመሩ። በመታወቂያው ላይ የተጻፈው እሸቴ አበበ የሚል ስም ነው። ፎቶውም ትክክል ነው። የቤት ቁጥሩ 380 ይላል። በቁርቁንቹ መንገድ ላይ የሚሄዱ ታጣቂዎች ምቾት አልተሰማቸውም። ግን የሚፈልጉትን ሰው ካገኙ መንገዱ ችግር የለውም። የቤት ቁጥሩም ታውቋል። ወደዚህ ከተማ ሲገቡ ማንም እንደሚፈልጉ ለፖሊስም አላሳወቁም። ሌላ ሰውም አልነገሩም። ምክንያቱ ደግሞ የመጡበት ጉዳይ ከታወቀ እሸቴ ለተባለው ተፈላጊ ይነገረውና ሊያመን ይችላል። በሚስጥር ሄደው ቤት ገብተው መያዝ፣ ካጡትም ቤተሰቡን አግቶ መሄድ ነው። ጉዳዩን የክፍለ ሀገሩ ዋና ካድሬ ብቻ የሚያውቀው። የቤት ቁጥሩ 380 ስለነበር አካባቢው ላይ ታጣቂዎቹ ደርሰዋል። መሳሪያቸውን አቀባበሉ። በተጠንቀቅ ሆነው ወደ ቤቱ አካባቢ እየተጠጉ ነው። የሚፈልጉት 380 የቤት ቁጥር ላይ እየደረሱ ነው። 375 የቤት ቁጥር አገኙ። 76 377 አሁንም በንቃትና በጥንቃቄ ወድረው ወደ ቤቱ ተጠጉ። 378 379 ቀጣዩን ቤት ያዩ ደነገጡ። በፍጹም አላመኑም። 380 የቤት ቁጥርን አፍጥጠው አዩ። የኢትዮጵያ ንግድ ባንክ የይርጋለም ቅርንጫፍ ይላል። የመጡበት ጉዳይ በሙሉ መክሸፉ ሲረዱ በጣም አዘኑ። በከተማ ውስጥ ላሉት አንዳንድ ሰዎች ፎቶውን አሳዩአቸው። ልጁ በከተማ ውስጥ የታወቀ ኳስ ተጫዋች ሲሆን ስሙም እሸቴ እንዳልሆነ ተነገራቸው። በሳምንቱ የተደበቀበትን ቦታ አገኙ። ወላይታ ከተማ ውስጥ አንድ ሻይ ቤት ውስጥ በፓስቴ ጠባሽነት ተቀጥሮ እንደሚሰራ ጥቆማ አገኙ። ደረሱበት፣ ግን አመለጣቸው። ነገር ግን ከበባውን ሊያመልጥ ባለመቻሉ ተገደለ። ከወታደር ካምፕ ተቀጥቅጠው የመጡት እስረኞች ወዴት እንደሚወሰዱ ባያውቁም ፖሊስ ጣቢያ ደርሰዋል። ወታደሮቹ ለፖሊስ እስረኞቹን ይዘው እንደሚመጡ ስለነገሩ እየጠበቋቸው ነው። በተለይ መስፍን ወርቄ ብዙ እየተወራለት ነው። ድልድይ ሊያፈርስ ሲል ተያዘ፣ ብዙ መሳሪያ ደብቋል፣ ከባንክ የተዘረፈውን ሽፋን ሰጥቶ ወደ አዲስ አበባ ያስመለጠው እሱ ነው በመባሉ ታሳሪዎቹ ወሳኝ ሰው ነው። ከካምፕ የመጡት ወታደሮች የፓራኮማንዶ አባላት ናቸው። እነሱ እስረኛውን ጣቢያ እየወሰዱ ሳለ ሻለቃ አሊ ሙሳ ወደ ከተማው መግባቱን ይሰማሉ። አሊ ስለ መስፍንም መረጃ ስላገኘ ወደ ጣቢያ ተንቀሳቀሰ። የእሱ ሰዎች ቀድመው መጥተዋል። አሊ እዚያ ከደረሰ እነ መስፍን በእጁ ይገባሉ። ካገኛቸው ደግሞ ከጥቂት ወራት በፊት ሶሌ እንደተገደሉት ሰዎች መሸኘታቸው አይቀሬ ነው። የአሊ ሰዎች ለመውሰድ ፓራኮማንዶዎቹ ላለመስጠት ፍጥጫ ላይ ናቸው። ከስድስት ወር በፊት ሻለቃ አሊ ሙሳ ከባሌጎባ ሚሊሻዎቹን በአውቶቡስ አሰልፎ ወደ ታጠቅ የጦር ሰፈር እየተጓዘ ነበር። በሻሸመኔ በኩል ነበር ያለፈው። ሚሊሻዎቹ ጥይት እየተኮሱ ወደ ከተማው ሲገቡ ህዝቡ ተረብሾ ነበር። ያን ጊዜ ካምፑን በኃላፊነት የሚመራው ኮሎኔል ይህን ሁኔታ በመቃወሙ ታስሮ ነበር። መታሰር ብቻ ሳይሆን አሊን በመዳፈሩ እርምጃ ሊወሰድበት ሲል ሁኔታውን የሰሙት ካምፕ የነበሩ ፓራኮማንዶዎች አለቃችንን ካለቀቃችሁ ደም ይፋሰሳል በማለታቸው ኮሎኔሉ ተለቀቀ። በዚህ ጉዳይ ቂም የያዙት ሰዎች አሊ ላይ ጥቃት ለማድረስ ጊዜ እየጠበቁ ነበር። ባይሳካላቸው እነሱ ጋር እንዳይደርስ መስመርና ከለላ አበጅተዋል። አሊ ወደ ከተማው ሲገባ እነሱ በተጠንቀቅ ይጠብቃሉ። ይህን የሚያውቁ እዚህ ከተማ ሁለቱ እንደሚታፈሱ ይገምታሉ። በዚህ መሃል አንድ ወታደር ተገደለ። ፓራኮማንዶዎቹ አሊ ነው ያስገደለው በማለታቸው ፍጥጫው ጣራ ላይ ደረሰ። ሁኔታው እዚህ ደርሶ ነው እነ መስፍን የተያዙት። ፓራኮማንዶዎቹ ወደ ጣቢያ ይዘዋቸው ሄዱ። እስረኞቹን አምጥተናል አሉ። የት አሉ? መኪና ውስጥ። አምጧቸው። ግን አንድ ነገር አለ። ምን? ልጆቹን ለአሊ እንዳትሰጡ። ችግር የለም። ይሄ ማስጠንቀቂያ ነው። አሊ እነዚህን እስረኞች ወስዶ ችግር ቢፈጠር በፖሊስና በፓራኮማንዶች መካከል ችግር ይከሰታል። ከዚህ በፊት ሶሪ ለተገደሉት 19 ሰዎች ፖሊስ ተባባሪ ነው በመባሉ የከተማው ሰው ጥርስ ነክሶባቸዋል። የነመሱን ጉዳይ ከፓራኮማንዶቹ ባልተናነሰ ፖሊስ ትልቅ ትኩረት ሰጠው። ጉዳያቸውን የያዘው የሻዋ ፖሊስ በመሆኑ አሊ እንዳይወስድባቸው ጥንቃቄ አደረጉ። ነገር ግን አሊ ከፖሊሶች በላይ ነበር። ሁለቱም በእጁ ለማስገባት ተንቀሳቀሰ። አሊ ከአጃቢዎቹ ጋር እስር ቤት ደረሰ። በሁለቱም ወገን የመረጃ ልውውጡ ፈጣን ነበር። ፓራ ኮማንዶዎቹ ትልቁን የሃይፋ መኪና እያበረሩ ፖሊስ ጣቢያ ደረሱ። አካባቢው ሶስት ወገን እስረኞቹን ይፈልጋል። የፖሊስ ላንድሮቨር ወደ አዲስ አበባ ጭና ለመሄድ ተዘጋጅታለች። የአሊ መኪና ወደ ግድያ ጣቢያ ለመውሰድ በር ላይ ደርሳለች። የፓራ ኮማንዶዎቹ አይፋ ከሁሉም ዘግይቶ ፖሊስ ጣቢያ ደረሰ። ሁለቱ ተፋጠጡ። የአሊ ሰዎች አሁን በትልቁ መኪና መሳሪያ አንግበው የመጡትን ወታደሮች መፋለም አይችሉም። ሁለቱም ወገን ለበቀል የሚፈላለጉ ነበሩ። ፓራ ኮማንዶዎቹ ሁለቱን እስረኞች ከጣቢያ አወጡና ትልቁ ጭነት መኪና ላይ አንከብክበው አወጧቸው። እስረኞቹ ወደ አዲስ አበባ መሄድ ስለነበረባቸው እያፈነጉ ይዘዋቸው ነጎዱ። የአሊ ሰዎች እንደ ጎመጁ ሳይሳካላቸው ተመለሱ። ምሽት ላይ አዲስ አበባ የገቡት እስረኞች እጅና እግራቸው ላይ ካቴና ገብቶላቸዋል። የመስቀልን በዓል ቤታቸው ከዘመዶቻቸው ጋር ማሳለፍ አልቻሉም። የድርጅታቸው ጉዳይ እዚህ አምጥቷቸዋል። አዲስ አበባ እንደገቡ የሚሰሙት ድምፅ ያልጠበቁት ነበር። እያፋጫው ይተኮሳል፣ ይንደቀደቃል። ወቅቱ የኢትዮ ሶማሌ ግጭት ቢሆንም ጦርነቱ የሚካሄደው ድንበር ላይ ሳይሆን እዚህ ከተማ መስሏል። እንደገናም በጥርጣሬ ሶማሌ እዚህ ገብታለች እንዴ እያሉ ይተያያሉ። እስረኞቹ ጌታቸው አበበና መስፍን ወርቄ ናቸው። ሻሸመኔ እስር ቤት ድብደባ ከጠገቡ በኋላ በተንጠለጠለች ነፍሳቸው ወደ አዲስ አበባ አመጧቸው። ከምሽቱ 2 ሰዓት ደርግ ጽሕፈት ቤት ተወሰዱ። እዚህ የሚገባ እስረኛ አብላጫው በግርፋት ሬሳው ነው የሚመለሰው። ሁለቱ ልጆች ይህን ስለሚያውቁ ከዚህ በሕይወት እንደማይወጡ አውቀዋል። ወደ እርድ ክፍል እንደሚሄዱ አልጠፋቸውም። ወደ አንድ ክፍል ገቡ። ርክክብ የሚፈጸመው እዚህ ነው። እስረኞችን የሚረከበው ኃላፊ ሥራ በዝቶበት አሁን የገቡትን ልብ አላላቸውም። ስልክ ያናግራል። እንደገና የስልኩን እጀታ ያስቀምጥና በመገናኛ ሬዲዮ በተጣደፈ ሁኔታ መልእክት ያስተላልፋል። ስለተጣደፈ ቆሞ ነው ሥራውን የሚያከናውነው። ሰውየው በክፍሉ ውስጥ የሚይዘውን የሚጨብጠውን እስኪያጣ ድረስ ወዲያ ወዲህ ይላል። እያቅጣጫው የሚመጣውን መልእክት ወደ አስፈላጊው ስፍራ ያስተላልፋል። ወዲያውኑ ክፍል ውስጥ የገቡትን ሰዎች ለማሰናበት ይመስል ወደ እነ መስፍን እያየ ይዟቸው ወደ መጣው ሰው ዞር ብሎ ምንድናቸው እነዚህ አለው። እዚህ የሚታሰሩ ናቸው። ከየት ነው የመጡት? ሻሸመኔ። ምንድን ነው? ባንክ የዘረፉ። ሻሸመኔ ጥይት የለም እንዴ? ምን ማለት ነው? እዚህ ድረስ ለምን አመጣቸው? ምን ይደረጉ? አትገላቸውም እንዴ? ይምጡ ተብለው ነው። ማን ፈለጋቸው? ተነግሮን ነው። ግደል ተባልክ እንጂ አምጣ ያለህ የለም። ይታሰሩ ስለተባለ ማሰር ምንም አያደርግም። እነሱን ማሰር ሰልችቶናል። እዚህ ድረስ ነዳጅ፣ አበል፣ ኪሳራ ነው። የክፍሉ ኃላፊ በንዴት እስረኞቹን ወዳመጣው ሰውዬ እያየ ተቆጣው። የጥይት ዋጋ አይጎዳም፣ እዛው መጨረስ ትችል ነበር እያለ በድጋሚ ሳይሞቱ እዚህ መድረሳቸው አበሳጭቶታል። አሁንም ተናገረ። ለምን አንደማመጥም? ለምን ትቀልዳላችሁ? አጣዳፊ ስራ ላይ እኮ ነው ያለ ነው። እነሱን ብትገድል በእኛ ስራ ስላቃለስ አመሰግን ነበር እንጂ አልወቅስ። እዚህም ቢሆን መግደላችን አይቀርም። ለዚህ እዛው ብትቀርሳቸው ይሻል ነበር እያለ በጣም ተቆጣው። ያመጣቸው ሰው አሁን ምን ይደረግ አለው። ባጭሩ ልንገርህ? አዎ። የተዘረፈው ገንዘብ እጃቸው ላይ አለ? የለም። በቃ ግደላቸው ካልፈለግ አስገብተህ ተፈራቸው እስረኞቹን ጭሩ ያመጣው ሰው ግራ ተጋባ ሻሸመኔ እስር ቤት አሊ ሙሳ ወስዶ ሊጠብሳቸው ሲል ደብቀው ነው ያመጧቸው ሁሉም ቦታ ግድያ መሆኑ የፖሊሱ የታደር ፖሊስ ግራ አጋባው ሌላው ደግሞ መጥቶ እስረኞችን ለምርመራ ስለሚፈልግ ከተገደሉ ያመጣቸው ሰው ተጠያቂ ይሆናል ነገሩ አልተዋጠለትም እሱ ኃላፊነቱን ለመወጣትና ከእጁ በሕይወት እስኪወጡ ማስረከብ ነው የፈለገው አሁን ያናገረው ሰው ተሰሚነት ያለው በመሆኑ እስረኞችን የመግደል የማሰር ሥልጣን እንዳለው ያውቃል ሁለቱ እየተነጋገሩ እያለ በስጋት ውስጥ የነበረው መስል ወደ ጌታቸው ጆሮ ጠጋብሎ ምንድን ነው ነገሩ አለው ምኑ ሰውየውን ሰማህ የቱ የግደላቸው የሚለውን ገና ምን አይተህ እንዴት የፈላ ዘይት ውስጥ ይጨምሩናል ምናል ለማንኛውም ተዘጋጅ አምቺው ሰው ከብዙ ክርክር በኋላ አስረክቦ ሲሄድ ለሙት አሳልፎ እንደሰጣቸው አወቁ እሱ እንደሄደ ተረካቢው ሊገላቸው ይችላል ሰውየው ችኩልና ደነጠማው አይነት ነው ወደ አንድ ክፍል ገብቶ አስገባቸው ቤቱ ሙሉ የእሱ እያሰቡ ነው ወደ በሩ ጋር ድምፅ ሲሰሙ እሱ የመጣ እየመሰላቸው ይበረብሩ ጀመር እንቅልፍ የለም እንዴት ይተኙ አጠገባቸው ያሉት ክፍሎች በፈረቃ ሌሊቱን ሙሉ እየተገረፉ ነው ጩኸቱ በሪታው ሰቆቃው በፍርሃት አራዳቸው እስር ቤት ሳይሆን ሲኦል የገቡ ነው የመሰላቸው በነጋታው ተጠሩ መስፍን እየተጠየቀ ነው ባንክ ዘርፈሃል አዮ በሚገባ መሳሪያህን የት አደረግ እዚያው ነው የት ሻሸመኔ እርግጠኛ ነህ ከፈለጋችሁ ሄደን ልናመጣው እንችላለን ማንኛውንም ነገር እተባበራል ሁሉንም ስላመነ ሰዎቹ ተገረሙ ትናንት የሰማው ነገር ረብሾታል ቦታው ደርግ ጽሕፈት ቤት በመሆኑ ስለዚህ ስፍራ በሰማው ነገር ያለውንም የሌለውንም ነገር ማመን ነበረበት እዚያ ገብቶ ያልተገረፈ ባይኖርም እነሱ ግን ምንም አላሏቸውም ሰውነታቸው በድና ጎብጧል ፊታቸው ተቀዳጆ መልካቸው አይታወቅም አይናቸው አውጦ በትንሹ ነው የሚያዩት አንዱ ሌላውን እየተመለከተ አንተ ምን መስልሃል እየተባባሉ መልካቸውን መለዋወጡን ቢያወሩም ሁለቱም ይህን ለማረጋገጥ አልቻሉ የፊት መስታወት አሁን የተባባሉትን በሚገባ ያሳያቸዋል መስታወት ግን የለም ሁሉንም ነገር ስላመኑ ወደ ፖሊስ ጣቢያ እንዲላኩ ተደረገ አንደኛ ፖሊስ ጣቢያ ታጅበው ሄዱና አስረገቧቸው እንደገቡ መስፍን መስታወት አፈላለገ አንዱ እስረኛ ደብቆ ያቆያ ትንሽ የተሰባበረች መስታወት ሰጠው ቶሎ ብሎ አየ በውስጡ መስፍን የለም አይታየም እንደገና አተኩሮ በደንብ ተመለከተ የሆነ ሰው አይቷል ግን አያውቀውም አሁን እየተመለከተ ያለው ምስል አይኑ ያበጠ ፊቱ ትራክተር ያረሰው የሚመስል ነው መልኩ ቀይ ነው በዱላ ብዛት ፊቱ በልዞና ጠቅሮ ሌላ ቀለም ይዟል አይኑ አውጥቶ ቀዳዳው ጠቦ እንደምንም ብሎ ተመለከተ ወይኔ መስል ጨርሰውኛል እኮ ብሎ አዘነ ለመጨረሻ ጊዜ መልኩን ያየው ከሀያ ቀን በፊት ነው አሁን ያመል የለም እዚህ እስር ቤት ምን ይጠብቀኝ ይሆን እያለ የውሸት መልስ ያሳየውን መስታወት አስቀመጠ ነገ ገና ሌላ ነገር ይጠብቀዋል ከርቀት የሆነ ፖሊስ ከጓደኞቹ ጋር ወደ እነሱ እየተጠቋቋሙ ነው መስፍን ምንድን ነው ነገሩ ብሎ አሰበ እዚህ እስር ቤት ከመጣ ጀምሮ ወጣቶች እየተመረጡ ይወጣሉ የተወሰዱት አይመለሱ ሰዎች ጠይቅ ተመርጠው የሚሄዱት ለግድያ እንደሆነ ነገሩ አሁን በርቀት እሱ ላይ እየተጠቋቋሙበት ነው ብዙ ጊዜ ከማዕከላዊና ከደርግ ጽሕፈት ቤት ተመርምረው ወደ አንደኛ ፖሊስ ጣቢያ የሚላኩ እስረኞች ይገደላሉ ጉዳያቸው ያበቃላቸው ሰዎች ነበሩ የሚረሸኑት እነሱም ከዚህ በኋላ እንደማይፈለጉ መስፍን አውቋል ደርግ ጽሕፈት ቤት ቃላቸውን ሰጥተው ጨርሰዋል ካሁን ወዲህ አስፈላጊ አይደሉም ከእንግዲህ የሚመጣውን መጠበቅ ነው። ሰዓት እየመሸ ነው። ፀሐይ መጥለቂያዋ ተቃረበ። ሲነጋ ለግድያ የሚወሰዱ እስረኞች አሉ። እነማን ይሆኑ? መስፍን ይህን እያሰበ ወደ ክፍሉ ገባ። ግን ሰዎቹ ለምንድን ነው ወደ እሱ እያዩ የሚጠቋቋሙት? ይህ ነገር አላማረውም። በእርግጥም ነገ ወደ ግድያ ሊሸኙት መሆኑን ጠረጠረ። ጸጉሩን የተላጨው እስረኛ ጥግ ላይ ቁጭ ብሏል። የጠዋቷን ፀሐይ እየሞቀ ቢሆንም እየቆዘመ ነው። ከሰው ጋር ማውራት አይፈልግም። በጭንቅላት ውስጥ ያለውን ፊልም ወደኋላ እያጠነጠነ ስህተት ውስጥ የት ጋር እንደተሰሩ እያየ ነው። ከባንኩ ኦፕሬሽን ጀምሮ ኩያራ እስከተያዘ ድረስ ያለውን ሁኔታ እየገመገመ ነበር። መስፍን ወርቄ ነው። አንደኛ ፖሊስ ጣቢያ ቁጭ ብሎ በሐሳብ እየተነዳ ነገሮችን ያብላላል። አንዱን ያነሳል፣ ሌላውን ይጥላል። አንድ ነገር ግልጽ አልሆነለትም። የያዙት ሰዎች ኦፕሬሽኑ ላይ እንደነበር እንዲታወቁ ከባንኩ ዝርፊያ በኋላ 15 ቀን ያህል ሻሸመኔ ነበር። እቤት አልተደበቀም። ከተማ ውስጥ ይዘዋወራል፣ ኳስም ይጫወታል። ቢታወቅበት ኖሮ ወዲያውኑ እንደ ሌሎች ይይዙት ነበር። ጓደኞቹ ጠቁመበት ይሆን እንዴ? ይህን እንኳን አያደርጉትም። ደግሞም ባንከር ቸሌ ተይዞ ከገቡት ሰዎች ከአንዳቸውም ጋር አልሰራም። እነርሱም ኦፐሬሽኑ ላይ እንደተመደበ አያውቁ፣ ስለዚህ ሊጠቁሙበት አይችሉም። በእርግጥ እሱ እነማን እንደተሳተፉ ጠቁሟል። ግርፊያው ከተካሄደ በኋላ መርማሪው ለመስፍን እነማን ናቸው የተሳተፉት አለው። ክፍሌ፣ እሺ፣ ተከስተ፣ ሌላስ? ጀማሉ። መስፍን አምስት ሰው ያህል ጠቆመ። እነዚህ ያጋለጣቸው ሰዎች በምን ሁኔታ ላይ እንዳሉ በደንብ አጣርቷል። ተከስተና ክፍሌ ተገለዋል። ጀማሉ ተይዟል። ስለነሱ መረጃ ስላለው የታሰሩትንና የሞቱትን ብቻ ነው የጠቆመው። መጠቆም ደግሞ የግድ ነው። ምርመራ ላይ የሚቀርበው ዋነኛው ጥያቄ አብረው የተሳተፉትን ማጋለጥ ነው። ካላጋለጠ ምርመራው የተሟላ አይሆንም። መስፍንም አምስት ሰው ጠቆመ። እነዚህ ሰዎች የኢሃፓ አባል መሆናቸው ይጣራል። በእርግጥም ሲያጣሩ እውነቱን መሆኑን ያረጋግጣሉ። እሱ የጠቆመው ቀድሞ የተያዙትንና የተገደሉትን ነበር። ላይያዙ ቀርተው ሻሸመኔ የነበሩትን አልጠቆመም። ታዲያ እሱ ላይ ማን ጠቆመ? ካልተጠቆመበት እንዴት ተያዘ? እንዴትስ በባንክ ኦፕሬሽን ላይ መሳተፉ ሊታወቅ ቻለ? እዚያው ቁጭ ባለበት ብዙ አሰበ። ምላሽ የለም። ከሻሸመኔ እስከ አዲስ አበባ እስኪበቃው ገርፈውታል። እግሩን ደጋግሞ አየ። ውስጥ እግሩ ስለተጎዳ ከእንግዲህ ኳስ ተመልሶ እንደማይጫወት አውቋል። ለዚያውም ካልገደሉት ነው። ስለ ቤተሰቦቹ አሰበ። እሱ እንደተያዘ እናትና አያቱን ቢለቋቸውም አጉላልታቸዋል። ቤቱ መሳሪያ ደብቋል በሚል አምጡ እያሉ አስቸግረዋቸዋል። በሰላም ሲኖሩ የነበሩት ቤተሰቦቹ በሱ የተነሳ ችግር ውስጥ ቢገቡም ያመነበት ነገር ሲታገል እንዲህ አይነት ነገር መፈጠሩ አይቀሬ መሆኑን ያውቃል። ቤተሰቦች አሁንስ እንዴት ናቸው ብሎ ተከዘ። ዛሬ ጥቅምት አንድ ቀን ነው። አረፋፍደው እስረኞች ወጥተው ፀሐይ ይሞቃሉ። ስም የሚጠራው በዚህ ሰዓት ነው። ፖሊሱ ይመጣና ስም ይጠራል። ፖሊሱ አንድ ጊዜ ጸጥታ፣ ስማችሁን የምጠራችሁ ቶሎ እዚህ መኪና ውስጥ ትገባላችሁ። አንደኛ መስፍን ወርቄ። መስፍን ደነገጠ፣ ባነነ። የእሱን ስም የጠራ መሰለው። ይሆናል ብሎ የገመተውም ይህንኑ ነው። እያንዳንዷ ቀን ስለ ግድያ ነው የሚታሰበው። ፖሊስ ግን የመስፍንን ስም አልጠራም። ስለ ሌላ ጉዳይ ነበር የሚያወራው። ከወዲያ ጥግ አንድ እስረኛ ጋዜጣ ያነባል። እዚህ ግቢ ውስጥ ፖሊስና እርምጃው ጋዜጣ ይገባል። ጋዜጣው ለፖሊሶች የሚታደል ነው። እስረኞቹም እየተዋሱ ያነባሉ። አሁን በአንደኛው ስር ቁጭ ብሎ ጋዜጣ የሚያነባው ሰው ደጋግሞ አተኩሮ መስፍንን ያየዋል። አንድ ጊዜ ጋዜጣው ጀርባ ላይ ያለውን ፎቶ ያያል። ሌላ ጊዜ መስፍንን አተኩሮ ይመለከታል። መስፍን ጉዳዩ ስላልገባው ለልጁ አስተያየት ትኩረት አልሰጠውም። ቁጭ ብሎ መቆዘሙን ቀጠለበት። ልጁ ጋዜጣውን ጠቀለለና ወደ ፖሊሶቹ ክፍል ገባ። ከመርማሪው ፖሊስ ጋር ተነጋግረው መጥተው አጨልቀው አዩት። እርስ በርስ ተነጋገሩ። ጭቆማ ወሬ ነው ልጁ ያመጣላቸው። እሱን አመስግነው በአስቸኳይ ወደ ዋናው መስሪያ ቤት ስልክ ደወሉ። ከጥቂት ጊዜ በኋላ ሳይረን እያሰሙ ከፍተኛ የፖሊስ ኃላፊዎች ሳይቀር ተንጋግተው ወደ ፖሊስ ጣቢያው መጡ። ቦታውን ከበቡት። መሳሪያ ወድረው ገቡ። አጣቂዎቹን የሚመሩት ያደቴ ጉርሙ ናቸው። የት አለ ተፈላጊው ሰው? አሉ። ይኸው የቱ? ጸጉሩን ወደ ተላቸው ብለው አዩ። መስፍን ግራ ተጋባ። የተጠቆመው ወደ እሱ ነው። እዚህ ተደብቀህ ነው የምታመልጥ መስሎህ? አሉት። መስፍን ደነገጠ። ቅድምም ጠርጥሯል። ስሙ ለግድያ የተጠራ መስሎት ነበር። እንደዛ ባለመሆኑ ትንሽ ተንፈስ ብሎ ነበር። አሁን ግን የምር ለግድያ ሊወስዱት ተቻኩለው መጥተዋል። እስረኞቹም ተገረሙ። ምን አይነት ወንጀል ቢሰራ ነው እሱን ለመግደል ተንጋግተው የመጡት ብለው አሰቡ። አንድ ነገር እንደሚመጣ ቅድም ታይቶታል። ግቢው ከውስጥም ከውጭም ተከበበ። ሯሩጠው የመጡት ፖሊሶች የቱ ነው የቱ ነው እያሉ ይመለከቱታል። ግቢው መሃል ላይ ለብቻው አቆሙት። ሁል ጊዜም ሲመሽ በነጋታው ስለሚመጣ ሞት ያስባል። ረፈድ ካለ ግን ዛሬም በመትረፉ የመኖር ተስፋው ይለመልማል። እንዲህ እያለ ጥቂት ቀናት ሲቆይም ዛሬ ተንጋግተው የመጡ ሰዎች ለግድያ እንደሚወስዱት አልጠፋውም። ሁኔታቸውን ሲያይ እዛው ገለው እንደሚሄዱ ነው ያወቀው። ለማንኛውም ተዘጋጀ። ስንት ግድያ አምልጦ መጥቶ ዛሬ የመጨረሻው ሆነ። የድንች ቅጠል ተከልሎ ሞትን በአስደናቂ ሁኔታ ሸውዷል። አሁን ግን ማምለጫ የለውም። እጃቸው ገብቷል። ተንደርድሮ አጥር ላይ ወጥቶ ማምለጥ ፈለገ። ግን መፈናፈኛ ቦታ የለም። ሻሸመኔ ታጣቂዎቹ ሲያባረሩት ለማመን የሚከብደውን ረጅሙን አጥር እንደ ሸረሪት ቱር ብሎ ሄዶ አምልጧል። ነፍስን ከሞት ጋር ያደረገው ሰዶ ማሳደድ ዛሬ እንደሚያበቃለት አወቀ። ያደቴ ጉርሙ የአዲስ አበባ ጥበቃ ከፍተኛ ኃላፊ ናቸው። ሰውየው ከቢሮአቸው መስፍንን ፍለጋ የመጡት ያለ ምክንያት እንደማይሆን አውቆታል። በአስቸኳይ ወደ ክፍል ውስጥ እንዲገባ ተጠራ። ቤቷ የጣቢያ ኃላፊ የሚመረምርበትና እርምጃ የሚያዝበት ነው። መስፍን ወደዚህ ክፍል ሲገባ ውስጥ ሲጠሩት ሊገሉት እንዳዘጋጁት ገምቷል። በቃ ዝም ብሎ ሊሞት ነው? ትንሽም አይንፈራገጥም? መስፍን ደንዝዟል። ወደ ውስጥ እንደገባ ቁጭ እንዲል ነገሩት። እንደተቀመጠ ተኩሰው ሊመጡት አስበዋል ማለት ነው። ግድያው በሌላ ዘዴ እንደሚሆን ገመተ። ብዙ ጊዜ ወንበር ላይ ያስቀምጡና አንድ ሰው ከፊት እስረኛውን እያዋራ፣ ሌላ ሰው ከኋላ በፒያኖ ክር አንገቱን አንቆ ይገለዋል። በዱቤ የተገዛው ጥይት ለምኑም ምናምኑም መጠቀም አይፈልጉም። በተለይ የኢህአፓ አባላት የሆኑትን ክፍል አስገብተው አንቆ መግደል የተለመደ ነው። እስካሁን መስፍን ማምለጥ የቻለው ከጥይት ነው። ከገመድ ግን የትም እንደማያመልጥ አውቆታል። እነዚህ ሰዎች ከሱ ምንም አይፈልጉም። ደርግ ጽሕፈት ቤት ሁሉንም አምኗል። አሁን ለምርመራ እንዳልመጡ አውቋል። የምርመራ ጊዜው አልፎ የግድያ ተራው እንደደረሰ አልጠፋውም። ወንበር ላይ እንደተቀመጠ በስንት ሰከንድ ግድያው እንደሚፈጸም እያሰበ ነበር። ድንገት አይኑን ጠረጴዛው ላይ ወረወረ። ጋዜጣ ተቀምጧል። ፖሊስና እርምጃ ነው። ፎቶውን አየ። የእሱ ነው። ምናልባት ከእሱ ጋር ተመሳሳይ ሰው ምስል ይሆን እንዴ ብሎ ተጠራጠረ። ጋዜጣው ፊቱ ነው። ፎቶው ተዘቅዝቆ ነበር የሚታየው። ሶስት ጉርድ ፎቶ ነው ቁልቁል የተደረደረው። ከላይ ያለውን ልጅ ማንነት አወቀ። ሙክታር ሲራጅ ነው። ሙክታር የኦፕሬሽኑ ቀን መገደሉን ሰምቷል። ከሙክታር ቀጥሎ ወደ ታች ያለው የእሱ ፎቶ መሆኑን አረጋገጠ። የዚህ ጋዜጣ ላይ የሟቾች ፎቶ ነው የወጣው። ይሄ ማለት መገደሉን የሚገልጽ ነው። ጋዜጣው ያወጣውን ወሬ እርግጠኛ ለማድረግ ዛሬ እሱን ሊገሉት አስበዋል። ሳይሞትም ሞተ ብለው ካወጡ ጋዜጣው ታማኒነት ያጣል። መስፍን ቁጭ እንዳለ በሰከንድ ውስጥ እነዚህን ነገሮች አሰበ። ግን በግምት ከሚያስብ እዛ ጋር የተጻፈውን ማየት ይኖርበታል። ሰዎቹ ሲያወሩ እንደምንም ተጠራርቶ ጋዜጣው ላይ ያለውን ነገር በፍጥነት አነበበ። የሻሸመኔ ባንክ ዘራፊዎች ይፈልጋል ይላል። ምን ማለት ነው ይፈልጋሉ ብሎ አሰበ። ደግሞ እንደገና አየው። ከሰፊው ህዝብ የትም ተደብቀው አያመልጡም ይላል። ህዝቡ ካየ ቶሎ ለፖሊስና ላቢዎች ጥበቃ እንዲጠቁም ይገልጻል። ፖሊስ አስሯቸው በራሱ ጋዜጣ ላይ ይፈልጋሉ ብሎ ማስታወቂያ ማውጣቱ የሚያስገርም ሲሆን፣ ምናልባት መስል በተራ ወንጀል ተይዞ ተሰውሮ እዚህ እንደተደበቀ ገምተዋል። ያደቴ ወደ ክፍል ውስጥ አስገቡት። ጥያቄና መልስ ተጀመረ። እንዴት እዚህ መጣሉ? ተይዤ በተራ ወንጀል ነው? ምን ማለት ነው? እዚህ ተደብቀህ አረጋግተህ ልታመልጥ? አይደለም። እና ተዛውሬ ነው የመጣሁት። ከየት? ከደብቅ ነበር። በምንድን ነው ታስረ? በዘርፊያ። ምን? ባንክ? እርግጠኛ በባንክ እንደሆነ ነግራቸዋል? አዎ። እናጣራ? ትችላላችሁ። ከዋሸህን አንለቀንም። እነሱ ይፈለጋል ብለው ማስታወቂያውን ያወጡበትን ሰው በፍለጋ አገኘ ነው ብለው ለመንግስት ሊያስረክቡ ነው። መንግስት ግን ከነርሱ በፊት ቀድሟቸዋል። ጋዜጣ ላይ የመስክንን ፎቶ አይቶ የጠቆማቸውን ልጅ አመስግነው ሌሎችን ያልተያዙትን ለማደን ተንቀሳቀሱ። ጠዋት ላይ ልጁ ጋዜጣ እያነበበ ወደ እርሱ ደጋግሞ ሲመለከት የነበረው ጉዳይ አሁን ገባው። ልጁ ይፈለጋሉ የሚለውን ዜና እና የመስክንን ፎቶ ካየ በኋላ ወደ ውስጥ ገብቶ ለፖሊስ አዛዡ ነገረው። ፈለጋታው አንዲት መኪና መጣችና መስክንን ጭና ወደ ላምበረ ሄደች። ወደዚያ የሚሄዱ መኪኖች ለግድያ የሚፈለጉ ናቸው። ፖሊስ ደግሞ መስክንን ወደ ውጭ ወጥቶ ካየው በኋላ እሱ መሆኑን አረጋግጦ ለበላይ አለቆቹ ደወለ። እነሱ ተንጋግቶ መጡ። ጠዋት ልጁ የሚያነበው የመስከረም 30 ቀን 1970 ዓመተ ምህረት ፖሊስና እርምጃው ጋዜጣን ነው። መስክን ፖሊስ ጣቢያ የገባው መስከረም 20 ቀን ነው። ጋዜጣው መስክን ከታሰረ ከአስር ቀን በኋላ ነው የወጣው። ልጁም መስክን የታሰረው ፖሊስ ጣቢያ ሆኖ የፖሊስ ጋዜጣ ይሳሳታል ብሎ አልገመተም። ሰዎቹ አረጋግጠው ሲሄዱ ከሞት በማምለጡ ለጊዜው ተንፈስ አለ። ከዚያ በኋላ ጠዋት እየመጡ ለግድያ የሚወስዱትን ጥሪ መጠበቅ ጀመረ። ከጥቂት ጊዜያት በኋላ አንዲት ላንድ ሮቨር መጣች። የሁለት እስረኞች ስም ተጠራ፣ መስፍንና ጌታቸው። ሁለቱ ወደ መኪናው እንዲገቡ ተነገራቸው። ለከባድ ጉዳይ የሚሄዱት እስረኞች የሚጠቀሙት በላንድ ሮቨር ነው። መኪና ወደ ኮተቤ መስመር እየተከተተች ሄደች። ከታህሳስ 1969 ዓ.ም ተበረጀ ጀምሮ ከኢህአፓ ጋር በተያያዘ የታሰሩ በርካታ ወጣቶች በዚህ መስመር እየተወሰዱ ነው የተገደሉት። መኪናዋ ላምበረት ጋር ስትደርስ ቆመች። ከላምበረት ጀርባ ባለው ጫካ የግድያ ቦታ አለ። እስረኞቹ ከመኪና እንዲወርዱ ተደረገ። ከርቸሌ ቁጥር 8 በሚባለው ክፍል ተሰብስበው የሚያወሩት ሁለት እስረኞች በሰሙት ነገር ትንሽ ተደናግጠዋል። ጀማሉ ከርቸሌ ግቢ ውስጥ አንዳንድ የህዝብ ሰዎችን አማክሮ ሊመጣ ሄደ። አንድ ሰው አገኘ። ጀማሉ ሰውየውን ጉዳያችን እኮ ወደ ፍርድ ቤት ተመራ አለው። የትኛው ፍርድ ቤት ተላካችሁ? ጠቅላይ ጦር ፍርድ ቤት። ለምን? አላውቅም። እርግጠኛ ነህ? አዎ። ለማንኛውም ተዘጋጁ። ምን ማለት ነው ተዘጋጁ? ከፍተኛ ቅጣት ነው የሚጠብቃችሁ። እንዴት? እኔ ሰምቼ አላውቅም። ምኑን? ገንዘብ የሰረቀ ጦር ፍርድ ቤት መላኩን። ነገሩ ለሰሚው ግራ የሚያጋባ ነው። ጦር ፍርድ ቤት የሚላኩት ከሀገር ክህደት ጋር በተያያዘና ወታደራዊ ጉዳዮች ሲኖሩ እንደሆነ ቢገነዘቡም የእነሱ ጉዳይ ለምን ወደዚያ እንደተመራ አልገባቸውም። ቁጥር 8 የተባለችው ክፍል በተለምዶ አጠራር ኢህአፓ ትባላለች። ሁሉም እስረኞች የዚህ ድርጅት አባል በመሆናቸው ነበር። ጀማሉ አጣርቶ ከመጣ በኋላ የቁጥር 8 አባሎች በጉዳዩ ላይ መከሩበት። ነገሩን ባይቀበሉትም ሁኔታውን በጥራት ለማጣራት ጀማሉ እንደገና ሌሎች ሰዎች ማስተያየት ጀመረ። በመጨረሻ
በኦፕሬሽኑ ቀን ብዙ ግድያ ለተፈጸመ እንዲሁም በርካታ የጦር መሳሪያ ተዘርፏል በመባሉ በዚህ የተነሳ በጦር ፍርድ ቤት ጉዳያቸው እንዲታይ መወሰኑን ተረዳ። ይህንን ለቁጥር 8 አባላት አስረድቶ የሚመጣውን ቅጣት መቀበል እንዳለባቸው አስረዳ። ምናልባት 5 እና 10 ዓመት ቅጣት ሊኖር እንደሚችል አብራራላቸው። ለፍርድ የሚቀርቡበት ቀን ተነገራቸው። ያንን ጊዜ ሲጠብቁ ሳይጠሩ ቀሩ። የጦር ፍርድ ቤት ዳኞች አስመራ ላይ ከፍተኛ ውሳኔ የሚሰጡበት ጉዳይ ስለነበር በአስቸኳይ እንዲሄዱ ታዘዙ። እነ ጀማሉ ጉዳይ ለከፍተኛ ፍርድ ቤት ሁለተኛ ችሎት ተመራ። ከፖሊስ ጣቢያ መስፍን ወርቄንና ጓደኛውን ይዛ ወደ ላምበረት የሄደችው መኪና አንድ ቦታ ስትደርስ ቆመች። ይዟቸው የሄደው ሰው ወደ ውስጥ ገብቶ ወረቀት ይዞ መጣ። ግድያ ነበር የጠበቁት። ወረቀቱ ዋራንት ነው። መኪናው ወረቀቱን ከያዘች በኋላ አዞረችና ወደ ከርቸሌ መጣች። እነ መስፍን ከነ ጀማሉ ጋር ተቀላቀሉ። እነ ጀማሉ እዚህ ከርቸሌ 8 ወር ያለ ፍርድ ተቀምጠው ነበር። እነ መስፍን ሲመጡ ክሱ ተጠናክሮ ቀጠለ። የመጀመሪያው ቀን ዳኛው ተከሳሾቹን በማየት ጀማሉ አሊ፣ አቤት። የተከሰስክበትን ወንጀል ታምናለህ? አዎ። ባንክ ዘርፈሃል? አዎ። ለምን መዝረፍ ፈለግ? ገንዘብ ስለቸገረኝ ሰረፍኩ። ስራ ምንድን ነው? ሌብነት። ከዚህ በፊት ሻሸመኔ እስር ቤት በሌብነት የሰጠውን ቃል እዚህም ደገመው። በስርቆት እንዲቀጣ ፈልጓል። እናቱ፣ የሴት ጓደኛው፣ ታናሽ ወንድሙ አሊ እንዲሁም ጎረቤቱ አዲሴና ካሳ አንኮቴ ተይዘዋል። ዳኛው እንደገና ጥያቄ ጀመሩ። የኢህአፓ አባል ነህ? አይደለሁም። ምርመራው ይህን ይገልጻል። የዚያን ቀን ለሁለት ነው። ከማን ጋር? እኔ ልሰርቅ ስገባ እነሱ ነበሩ። እነማ? ኢህአፓ። ለእነሱ አይደለም እንዴ የምትሰራው? አይደለም፣ በአጋጣሚ ዝርፊያው ላይ ተገናኘን። መሳሪያ ተገኝቶብሃል? አይ፣ ለስርቆት የምትጠቀምበት ነው። ከኢህአፓ ጋር በተያያዘ ጽሑፍ ቤትህ ተገኝቷል። እሱንም ሰርቄ ነው። ከየት? ቦርሳ ከያዘ ወጣት ገንዘብ መስሎኝ ነጥቄ እቤት ወስጄ ሳየው ወረቀት ነው። ጀማሉ በተቻለው አቅም ሌባ መሆኑን የሚያሳዩ ነገሮችን በማቅረብ ተከራከረ። አንዱ ቀጠሮ በሌላው እየተተካ ሌብነቱን የሚቀበል ጠፋ። በባንክ ዘረፋ ከተሳተፉት ውስጥ 2 እስረኞች በሌላ ቦታ ምርመራ ሲደረግላቸው ቆይቶ ዛሬ ተገናኝተዋል። ሁለቱም ደርግ ጽሕፈት ቤት የነበሩት ጌታቸውና መስፍን ወርቄ ናቸው። የመሃል ዳኛው በእነ ጀማሉ መዝገብ የተቀላቀሉትን 2 እስረኞች እየጠየቁ ነው። ዳኛው መስፍን ወርቄ አሉ። አቤት። የተከሰስክበትን ወንጀል ፈጽመሃል? አልፈጸምኩም። ቃልህን ሰጥተሃል? ተገርፌ ነው። መስፍን የሰጠውን የምርመራ ቃል ካደ። ምንም ነገር ያለመፈጸሙን አስረዳ። ፍርድ ቤቱ ክሱን እንዲከላከል ፈቀደለት። የመከላከያ ምስክር ለማቅረብ ቤተሰቦቹ ፈጣን ምላሽ ሰጡ። ከሻሸመኔ መጥተው ፍርድ ቤት ቀረቡ። አስጋሪዎቹ መስፍን ባንኩ ሲዘረፍ ከተማ ውስጥ እንዳልነበረ አስረግጠው ተናገሩ። መስፍን በሆዱ ይስቃል። ያን ቀን እየተታኮሰ ሲባረር የነበረበትን ሁኔታ አስታወሰ። ቤተሰቦቹ ምስክሮቹን ገዝተው ነው ያመጡት። እጃቸው እንዲሞት አይፈልጉም። በእርግጥ ኦፐሬሽኑ ላይ መኖሩን አያውቁም። ይኖራልም ብለውም አይገምቱም። የውሸት ምስክሮቹ በሚገባ የተሰጣቸውን ኃላፊነት ተወጡ። በመስፍን ላይ የተመሰረተው ክስ ምንም ጭብጥ የሌለው በመሆኑ በነፃ እንደሚለቀቅ አምኗል። ከባንኩ ዝርፊያ ጋር በተያያዘ የተከሰሱት 9ኛ ተከሳሽ እመቤት ታደሰ፣ 11ኛ ተከሳሽ ካሳ አንኮቴ፣ 7ኛ ተከሳሽ አሊ ሲራጅ፣ 8ኛ ተከሳሽ አዲሴ ዳይ የቀረበባቸው ክስ በማስረጃ ያልተደገፈ በመሆኑ በነፃ ተለቀዋል። መስፍን ወርቄም ከታሾቹ ማስረጃ ስለሌላቸው ከክሱ ነፃ እንደሚሆን እርግጠኛ ሆነ። ባንኩ ኦፕሬሽን ላይ መሳተፉን ለፖሊስ የሰጠውን ቃል ክዷል። ደግሞም በባንኩ ዝርፊያ ቀን አልተያዘም። እዛው ከተማ ነበር። ኩየራ ላይ በሌላ ጉዳይ ነው የተያዘው። እናም በባንኩ ጉዳይ መስካሪ የለበትም። ምንም ማስረጃ ስለሌላቸው ወገቡን አድርቆ መከራከር እንዳለበት አምኗል። ነገር ግን ፍርድ ቤት ውስጥ ያልጠበቀው ነገር በመከሰቱ በጣም ደንግጧል። በፍጹም ይሆናል ብሎ አልጠበቀም። ክሱ ሲነበብ በሙሉ ልብ አይደለም የተማው፣ ዞሮበት ነበር። በጣም ተገርሟል። እንዴት ይያዝ እንደቻለ ዛሬ አውቆታል። እጁን አፉ ላይ አድርጎ ወይ ጉድ ብሎ ዝም አለ። የብዙ ጊዜ በጭንቅላቱ ውስጥ ሲመላለስ የነበረው ጉዳይ እንዲህ ይሆናል ብሎ አልገመተም። በሳጥኗ ውስጥ ሆኖ ፈዞና ደንዝዞ ቀረ። ዞር ብሎ ሲመለከት ከተቋሚው ጋር አይን ላይን ተያዩ። በመስፍን ላይ የቀረበው ክስ ተነቧል። ማስረጃም ተገኝቶበታል። እንዴት ሊያዝ እንደቻለ ዛሬ አውቆታል። ተጠቁሞበት ነው የተያዘው። አይጠቆምበት ኑሮ ፖሊስ ሻሸመኔ አይፈልገውም ነበር። ባይፈልጉት ኖሮ ደግሞ ወደ ኩየራ አይሄድም ነበር። ኩየራ ባይሄድ ኖሮ ደግሞ አይያዝም ነበር። ሌሎች ከሱ ጋር ሰርተው እዚያው ከተማ ውስጥ ሳይያዙ ይኖራሉ። እሱም ባይጠቆምበት ኑሮ ይሄ ሁሉ ድብደባ አይደርስበትም ነበር። ማን እንደጠቆመበት ዳኛው ክሱ ላይ ሲያነቡ ስሙን ሰምቷል። ተቋሚው እዚሁ ከሱ ጋር አብሮ ታስሯል። ዞር ብሎ አየው። አንገቱን ደፋ። በሁኔታው መስፍን በጣም ተናዷል። ይህ ሰው ይጠቁምብኛል ብሎ በፍጹም አልጠበቀም። ሁለቱም ከተያዙ በኋላ ለእስር ወደ ተለያየ ቦታ ስለነበሩ አልተገናኙም። እነ መስፍን ወደ ከርቸሌ ከመጡ በኋላ እያወሩ ነበር። ልጁ የት ነበራችሁ እስከዛሬ? አለው። ብዙ ቦታ። ምን ማለት ነው? ወታደር ካምፕ፣ ደርግ ጽሕፈት ቤት፣ አንደኛ ፖሊስ ጣቢያ፣ ስድስተኛ። ተንከራተታችሁ አይደል? ምን ይደረግ? እናንተስ? ከሻሸመኔ እዚያ መጡን። በቃ አዎ። ድብደባ ነበር እዚህ? የለም። እናንተስ? እኛማ ከተከሱን። እንዴት ያዙ? እኔ? አዎ። እቤት መጥተው ፈለጉኝ። ለምን አወቁ? እኔ እንጃ። ተጠቁሞብህ ነው? አይመስለኝም። ዛሬ ግን እውነቱን ከዳኛው ንባብ አወቀ። በግልምጫ ድባቅ አገባው። ግን ምን ያደርጋል? እንደዚህ ይጠቁመብኛል ብሎ ያልገመተው ሰው ጉድ አደረገው። ደግሞም ጓደኛው ነው። መስፍን ነገሩን እንዲህ ያስታውሳል። መከላከያ ምስክር አቅርቤ መስክረውልኛል። ደርግ ጽሕፈት ቤት የሰጠሁትን ቃል በድብደባ እንዳመንኩ ነግሬያቸዋለሁ። ጥፋተኛ የሚያደርገኝ ነገር ስለሌለ ነፃ እንደምሆን ጠብቄያለሁ። የጓደኛዬ ክስ ሲነበብ መስፍን ኦፕሬሽኑ ላይ ነበረ ብሎ የሰጠው የምስክርነት ቃል አስደነገጠኝ። ለምን እንደተያዙ አሁን አወቅ። እንኳን እሱ እዚህ የታሰሩት ሁሉ ከኔ ጋር አንድ ሴል አልነበሩም ይላል። መስፍን ለምንና እንዴት እንደተያዘ እስካሁን አያውቅም ነበር። ዛሬ ግን ካልጠበቀው ቦታ ተቋሚውን አገኘው። አሁን ምን ማድረግ እንዳለበት ማሰላሰል ጀመረ። በነጎይቶም ለባሲ የተመራውና በሻለቃ መንግስቱ ላይ የተሞከረው ግድያ ቢከሽፍም ሌላ አንድ ያልተበጠሰ መረብ አለ። መንግስቱን ለመግደል አብርሃም በተባለ ግለሰብ የሚመራ ሌላ ግድያ አለ። ደህንነቶች የዚህን ግድያ ውጥንና ሂደት ማወቅ ይፈልጋሉ። እነዚህ ሰዎች የት እንዳሉ፣ መቼ ግድያውን እንደሚፈጽሙ ማወቅ ባለመቻሉ ለደህንነት ክፍሉ አስቸጋሪ ሆኗል። የጉዳዩን ጭራ መያዝ አቅቶታል። ጎይቶምና አብርሃም ጥብቅ ቁርኝት አላቸው። ሁለቱም የአየር ኃይል ባልደረባ ናቸው። ጀማልም በእነሱ በኩል የአየር ኃይል ባልደረባ ነው። የደህንነት ክፍሉ ከእነ አብርሃም በኩል ያለውን ግድያ ፈጽመ መረጃውን ፍንጭ ማግኘት የሚችለው በጀማሉ በኩል ነው። ያሲን ወይም ተመስገን በሚባል የሚታወቀው ሻለቃ መንግስቱን ለመግደል ተከታዩ ሰዎች አንዱ ነው። ተመስገን ለዚህ የሚሆን ገንዘብ ከሻሸመኔ ባንክ ከተዘረፈው ብር ላይ በጀማሉ በኩል አግኝቷል። የገንዘብ የግድያውን እቅድ ለመምራት አብዛኛውን ወጪ ይሸፍናል። የደርግን ኃይለኛ ዱላ ለመቀነስ አንድ ወሳኝ ሰው ላይ እርምጃ መውሰድ አለባቸው። አብዛኛው የኢሃፓ ጠንካራ ስኳዶችና ወሳኝ አመራሮች የተደበቁት ሻሸመኔ ነው። የመጋቢት 1969 ዓ.ም በኋላ አዲስ አበባ የኢሃፓ ማዕከላዊ ኮሚቴ ተመትቶ ስለተበተነ ግድያና ሌሎችን ጉዳይ ለማስፈጸም ትዕዛዝ የሚሰጥ አካል ስለሌለ ሁሉም በቡድን እየተደራጀ እርምጃ መውሰድ ጀምሯል። ሻሸመኔ የመሸገውም በቡድን በኮሎኔል መንግስቱ ላይ ያነጣጠረው ያኔ ነበር። መረጃው ቢገኝም ሰዎቹን ግን ማግኘት ከባድ ሆነ።
ለንደን ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ
ke ko gari bate pramari lokke pramari lokke ke ke ko gari bate 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 pramari lokke ke ke ko I'm not going to be able to do it.